ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ክቡር ፕሬዚዳንት፣ ምድራችን አይተናቸው የማናውቃቸውን ችግሮች እየተጋፈጠች ትገኛለች። በአየር ንብረት ለውጥ በእርግጥ ችግራችን ሆኖ የመኖር ዋስትናችንን ጭምር አደጋ ላይ ጥሎታል። ከልማት መንገዳችንም እየወጣን ነው። የጂኦፖለቲካዊና የንግድ ውጥረቶች፣ የጦር መሳሪያ እሽቅድድም፣ የሰውን ዘር የሚጨርሱ መሳሪያዎች፣ ሽብርተኝነትና ጫፍ የረገጠ አክራሪነት፣ ድህነትና የገቢ አለመመጣጠን የመሳሰሉ በዓለም ሰላምና ድህነት
የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ በ74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ ከተናገሩት የተወሰደ ነው። ዝርዝሩም በዕለቱ አብይ ርዕስ ይዘናል።
በባህር ዳር ከተማ አልፎ አልፎ ምሽት ላይ የሚሰማ የተኩስ ድምፅ ምንነት ግራ እንዳጋባቸው ለአሜሪካ ድምፅ አስተያየት የሰጡ አንዳንድ የከተማይቱ ነዋሪዎች አመልክተዋል። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል።
ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። ከዛሬ ሐሙስ መስከረም 15 ስርጭታችን ጋር አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ንግሱ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና
አሁን ማምሻውን ከአዲስ አበባ በደረሰን ዘገባ ይሆናል የምንጀምረው። በነገው የደመራ በዓል ላይ ቀስቃሽ ጽሑፎችንና በሕገ መንግስቱ ከተፈቀደው ሰንደቅ ዓላማ ውጪ የተለያዩ አርማዎችን ይዞ መገኘት የተከለከለ መሆኑን የፌዴራል ፖሊስ አስታውቋል። አንዳንድ አካላት የቤተ ክርስቲያንን ጥያቄ ሽፋን በማድረግ የእምነቱ ወግና ስርዓት ከሚፈቅደው ውጪ ወደ አላስፈላጊ አቅጣጫ ለመሄድ እየተንቀሳቀሱ መሆኑን ደርሼበታለሁ ብሏል የፌዴራል ፖሊስ። የፌዴራል ፖሊስ ያወጣውን መግለጫ እስክንድር ፍሬው ዘግቧል።
የኢትዮጵያ ፌዴራል ፖሊስ ያወጣው መግለጫ ነገ የሚከበረውን የመስቀል ደመራ በዓል መነሻ ያደረገ ነው። በዓሉ ከሚፈቅደው ስነ ስርዓት ውጪ እንቅስቃሴ ለማድረግ እየተዘጋጁ ያሉ ኃይሎች ስለመኖራቸው ደግሞ ደርሼበታለሁ ነው ያለው። የተለያዩ የግል አጀንዳዎችን አንግበው የበዓሉን ስነ ስርዓት ለማወክ የተዘጋጁ ኃይሎች አሉ ብሏል። በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላነሳቻቸው ጥያቄዎች ከፍተኛ ትኩረትና ጽንኦት በመስጠት ከአስተባባሪ ኮሚቴዎች ጋር ውይይት መደረጉን ኮሚሽኑ አስታውሷል። ለተነሱት ጥያቄዎች በፌዴራልና በክልል ደረጃ ምላሽ መስጠት መጀመሩንም አመልክቷል። አንዳንድ አካላት የቤተ ክርስቲያንን ጥያቄ ሽፋን በማድረግ ሕዝበ ክርስቲያኑን ለማሳሳት እየተንቀሳቀሱ ያሉትም መንግስት እንደዚህ ለጉዳዩ ልዩ ትኩረት ሰጥቶ እየሰራ ባለበት ወቅት መሆኑን ጠቁሟል። እናም ስነ ስርዓቱ በሰላም ይጠናቀቅ ዘንድ ግጭት ቀስቃሽ የሆኑ አንዱን የሚያሞግሱና ሌላውን የሚያንቋሽሹ እንደዚሁም ብዝሃነትን የማይገልጹ ጽሁፎችን በማንኛውም መንገድ ይዞ መገኘት የተከለከለ መሆኑን ፌዴራል ፖሊስ በመግለጫው አስታውቋል። በሕገ መንግስቱ ከተፈቀደው ሰንደቅ ዓላማ ውጭና የተለያዩ አርማዎችን ይዞ መምጣትም እንደዚሁ የተከለከለ መሆኑን ነው ፌዴራል ፖሊስ ያመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። የሱዳን የሽግግር መንግስት ለረዥም ጊዜ በስቃይ ላሳለፈችው አገር የምጣኔ ሀብት እድገትና የመረጋጋት ሁኔታ ለማምጣት በሚያደርገው ጥረት ሰብአዊ መብቶችን መሰረቱ ያደረገ አካሄድ እንዲከተል ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ባወጣው ሪፖርት አሳሰበ። ባለፈው ዓመት ከተቀሰቀሰውና የረዥም ጊዜው መሪ ኦመር አልበሽር ከስልጣን እንዲወገዱ ካደረገው ተቃውሞ ወዲህ በተባበሩት መንግስታት ነጻ ባለሙያዎች የተጠናቀረ የመጀመሪያ ሪፖርት ነው። ነጻው የባለሙያዎች ቡድን አርስቴድ ኖኖሲ ባወጡት ሪፖርት የሱዳን ጦር ኃይልና የተቃዋሚው ስልጣን በሰላማዊ መንገድ ወደ ሲቪላዊ አስተዳደር እንዲሸጋገር ስምምነት መፈራረማቸውን አድንቀዋል። የቡድኑ መሪ ያ ለሱዳን ሕዝብ ሰላምና ጸጥታ ለማምጣት ወሳኝ እርምጃ እንደነበርም አውስተዋል። አስከትለውም ሰብአዊ መብቶችን ማክበር ሱዳን ውስጥ ያለውን ጥልቅ የኢኮኖሚ ቀውስና መጠነ ሰፊ ድህነት ለመወጣት ቁልፍ ግብዓት መሆኑን አስረድተዋል።
ግብጽ ውስጥ ባለፈው ሳምንት መጨረሻ ከተካሄዱት የተቃውሞ ሰልፎች በኋላ በቁጥጥር ስር የዋሉ ሰዎች ቁጥር ወደ 2000 ገደማ ደርሷል ሲሉ የሀገሪቱ የመብት ቡድኖች ተናገሩ። ዋና ከተማዋ ካይሮ እና በተለያዩ ክፍለ ግዛቶች በተከናወነው ያልተለመደ የተቃውሞ እንቅስቃሴ ፕሬዚደንቱ ኤልሲሲ ይውረዱ የሚሉ ጥያቄዎች ተሰምተዋል። ተቃውሞ የተነሳው አገር ጥለው የተሰደዱ አንድ ነጋዴ በኤልሲሲ እና በጦር ኃይሉ ላይ ሙሰኝነት ፈጽመዋል የሚል ውንጀላ ማቅረባቸውን ተከትሎ ነው። የግብጽ የኢኮኖሚና ማህበራዊ መብቶች ማዕከል የተባለ አካል ባወጣው መግለጫ 1915 ሰዎች ታስረዋል፣ 96ቱ ታዳጊዎች ናቸው ብሏል። ከተቃውሞ ሰልፉ በኋላ ፖሊስ ሰዎችን ማፈስ ቀጥሏል ብለዋል የመብት ጠበቆች። ይህ የሆነው የተቃውሞ እንቅስቃሴው እንዲቀጥል በማህበራዊ መገናኛ አማካይነት አዲስ ሰልፍ እንውጣ ጥሪ መቅረቡን ተከትሎ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።
በዩናይትድ ስቴትስ ምክር ቤት አባላት ፊት በዛሬው ዕለት ቀርበው ቃላቸውን የሰጡት ተጠባባቂ የብሔራዊ ደህንነት ተቋም ዲሬክተር ጆሴፍ ሙግዋየር በወሰድኩት በእያንዳንዱ እርምጃዬ ሕጉን የመከተል ኃላፊነቴን ተወጥቻለሁ ሲሉ ተናገሩ። የደህንነት ባለስልጣኑ በፕሬዚዳንት ዶናልድ ትራምፕ አድራጎቶች በወንጀል ለማስጠየቅ የሚያበቃ ተግባር ይኖር እንደሆን ለመፈተሽ ምርመራ እንዲከፈት ያበቃው ጥቆማ እንዳይወጣ ለምን እንደከለከሉም ተጠይቀዋል። ማጓየር ለተወካዮች ምክር ቤት የደህንነት ኮሚቴ በሰጡት ቃል ስለ ጥቆማው በግልጽ ለመናገር ያልቻልኩት ፕሬዚዳንትንና ሌሎችንም ያስፈጻሚውን አካል አባላት ያላቸው ህጋዊ ስልጣን ስለማይፈቅድልኝ ነው ያሉት። ጉዳዩ ከአሁን ቀደም ተከስቶ የማያውቅ ነው ብለው እንደሚያምኑ የተናገሩት ተጠባባቂ የብሔራዊ ደህንነት ተቋም ኤንዲአይ ዲሬክተር በማስከተልም ለመወሰኛ ምክር ቤቱ የደህንነት ኮሚቴ አባላት በዝግ ችሎት ቃላቸውን ይሰጣሉ። ጆሴፍ ማጓየር ከመቅረባቸው አስቀድሞ የተወካዮች ምክር ቤቱ በጠቋሚው ግለሰብ የተሰጠውን መረጃ የያዘውን ሰነድ ይፋ አድርገዋል። በኃላፊነት ዘመኔ ከበርካታ የዩናይት ስቴትስ መንግስት ባለስልጣናት የዩናይት ስቴትስ ፕሬዚዳንት የፕሬዚዳንትነት ስልጣናቸውን በመጠቀም በ2020 ዓ.ም የሚከናወነው ምርጫ የውጭ ሀገር ጣልቃ እንዲገባ ለማድረግ ሞክረዋል የሚሉ መረጃዎችም ደርሰውኛል ይላል የጠቋሚው ቃል። የዚህ ጥረት ዋናው ተዋናይ የፕሬዚዳንቱ የግል ጠበቃ ሩዲ ጁሊያኒ እንደሆኑና ጠቅላይ አቃቤ ሕጉ ዊሊያም ባርም ያሉበት ይመስላል ሲልም የጠቋሚው ሰነድ ያክላል። አያይዞም የጥቆማው አቀባይ ፕሬዚዳንቱ ከዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በሐምሌ ወር በቴሌፎን ሲነጋገሩ የፕሬዚዳንትነት ስልጣናቸውን ለግል ጥቅማቸው ያለ አግባብ መጠቀማቸውን ያዩ የዋይት ሀውስ ባለስልጣናት ከባድ ስጋት እንዳደረባቸው መግለጻቸውን ሰነዱ አትቷል። ዋይት ሀውስ ጥቆማውን በአሉ አሉ እና በጋዜጠኞች ቅንጭብጫቢ መረጃዎች ተጠረቃቅሞ ከመውጣት ያለፈ አንዳችም ያልተገባ አድራጎት የሚያሳይ የለበትም ሲል አጣጥሎታል። በዛሬው የምክር ቤቱ ቃል ሰሚ ሸንጎ የደህንነት ኮሚቴው ሊቀመንበር ባደረጉት የመክፈቻ ንግግር ግን የዩናይት ስቴትስ ፕሬዚዳንት የገቡትን ቃለ መሐላ ሲክዱ ከአሁን ቀደም ታይቶ በማያውቅ ደረጃ በግልጽ ያሳየ ማስረጃ ሲሉ ገልጠውታል።
የቀድሞ የፈረንሳይ ፕሬዚደንት ዣክ ሺራክ አርፈዋል። በ86 ዓመታቸው ያረፉት ሺራክ ሀገሮች ለጋራ ዓላማ አብረው እንዲሰሩ ለአውሮፓ ሕብረትና ለአፍሪካ የቆሙ አንጋፋ የፖለቲካ ሰው እንደነበሩ ተነግሮላቸዋል። የፈረንሳይ ፓርላማ አባላት የቀድሞ ፕሬዚደንት ሺራክን ለአንድ ደቂቃ በህሊና ጸሎት አስበዋቸዋል። ፕሬዚደንት ኢማኑዌል ማክሮን ለሀገሪቱ ሕዝብ ንግግር ያደርጋሉ ተብሏል። ዣክ ሺራክ ለ18 ዓመታት የዋና ከተማዋ የፓሪስ ከንቲባ፣ ከዚያም ጠቅላይ ሚኒስትር፣ በኋላም ከ10 ዓመታት በላይ ሀገራቸውን በፕሬዝደንትነት አገልግለዋል። በበርካታ ታሪካዊ ክንዋኔዎች የሚታወቁ ሶት ጃክ ሺራክ ሀገራቸው ፈረንሳይ በአይሁድ ጭፍጨፋ ወቅት ሚና መጫወቷን በአውሮፓውያን 1985 ዓመተ ምህረት አምነው የተቀበሉ የመጀመሪያ የፈረንሳይ ርዕሰ ብሔር ናቸው። እንደ አውሮፓውያን አቆጣጠር በ2003 በዩናይትድ ስቴትስ የተመራውን የኢራቅ ጦርነት በመቃወማቸው ይታወሳሉ።
የኢትዮጵያ የኢትዮጵያን የለውጥ እርምጃዎች አጉልቶ ያሳዩና የወደፊት እቅዶችን ያመላከተ ንግግር የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት 74ኛው ጠቅላላ ጉባኤ ላይ አድርገዋል። ቀደም ብለን በመግቢያችን ያሰማናችሁ፣ አሁን ወደ ኒውዮርክ ነው የምንወስዳችሁ። አድማጮች የኒውዮርኩን መስመር እየፈለግን ነው። ቀደም ብለን ያስተዋወቅነውን ዘገባ እናመጣለን በስፍራው ከሚገኘው ባልደረባችን ሰለሞን አባተ ጋር በመስመሩ እንዳገኘ ነው። አሁን ወደ ባህር ዳር ነው የምንሻገረው። በባህር ዳር ከተማ አልፎ አልፎ ምሽት ላይ የሚሰማ የተኩስ ድምፅ ምንነት ግራ እንዳጋባቸው ለአሜሪካ ድምፅ አስተያየታቸውን የሰጡ አንዳንድ የከተማዋ ነዋሪዎች አመልክተዋል። ለቅሶ ላይ የሚፈጸም ተኩስም በነዋሪው ማኅበራዊ ትስስር ላይ አሉታዊ ተጽዕኖ እያስከተለ መሆኑን እነኚሁ አስተያየት ሰጪዎች ተናግረዋል። የከተማ አስተዳደሩ ፖሊስ መምሪያ በበኩሉ በጉዳዩ ዙሪያ መልስ ከመስጠት ተቆጥቧል። ለዝርዝሩ አስቴር ምስጋናው ከባህር ዳር።
የአማራ ክልል ርዕሰ መዲናዋ ባህር ዳር በተፈጥሮ ሀብት የታደለች፣ በዙሪያዋ ደግሞ ጥንታዊ ገዳማት አድባራትን እንዲሁም ደሴቶችን አቅፋ የያዘች ከተማ እንደሆነች ብዙዎቹ የሚያምኑበት ነው። በዚህም ከተማዋ የቱሪስት መናኸሪያ ከመሆኗ ባለፈ መዋለ ንዋያቸውን ለማፍሰስ የሚፈልጉ ባለሀብቶችን ከሩቅ የምትጣራ ናት። ከቅርብ ጊዜ ወዲህ ግን ለዚህ ሁሉ መሰረት የሆነው ሰላሟ ታሟል ይላሉ ነዋሪዎቿ። በተለይ ሰኔ 15 ቀን ከደረሰው ጥቃት ከጥቂት ቀናት በኋላ አልፎ አልፎ ምሽት ላይ የሚሰማው የተኩስ ድምጽ ምንነት ግራ እንዳጋባቸው ነው በባህር ዳር ከተማ አንዳንድ ነዋሪዎች ለአሜሪካ ድምጽ አስተያየታቸውን የሰጡት። ከነዚህ አስተያየት ሰጪዎች መካከል አቶ ዳኛቸው ደርሶ አንዱ ናቸው።
ከተማችን የቱሪስት መስህብ እንደመሆኗ መጠን በርካታ እንግዶች የሚስተናገዱባት ከተማ እንደመሆኗ መጠን ሌላ ጭንቀት ውስጥና ሌላ ሽብር ውስጥ የሚከት ነው። በከተማችን ውስጥ ደግሞ በርካታ ነጋዴዎች በሆቴል በተለያዩ መስኮች ተሰማርተው በርካታ እንግዶችን በሚቀበሉባት ሀገር ላይ ካልሰሩ ባለሀብቶች መጥቶ የማልማት ፍላጎታቸው እየቀነሰ ይሄዳል ብዬ ነው የማምነው። በርካታ የከተማችን ሆቴሎች እኮ አሁን ሰዓት ዝግ ናቸው ማለት ይቻላል። ከሁለት ሰዓት ከሁለት ተኩል ከሶስት ሰዓት በኋላ በርካታ ሰዎች ወጥተው የማይዝናኑ ከሆነ ይሄ ነጋዴውስ ከምን ሰርቶ ከምን አምጦ ግብርስ ይከፍላል?
ሌላው አስተያየታቸውን ያጋሩኝ ደግሞ አቶ ተስፋ ያዱኛ ናቸው። በጸጥታ ስጋት ምክንያት የንግድ ተቋማት በጊዜ እየተዘጉ ነው። ይህንን መንግስት ትኩረት ሊሰጠው ይገባል ባይ ናቸው።
በስራ አጋጣሚ እንግዲህ ለማምሸት እሞክራለሁ፣ ግን ከበፊት ከነበረው አንጻር አሁን ላይ ያው ሰው በጊዜ መግባትና የመሸከፍ ድርጅቶች፣ ተቋሞች ጊዜ የመዝጋት ከስጋትም አንጻር ማለት ነው። ስለዚህ እንደ ጥቅል ክልል መንግስት ሰላም እንዲኖር ትልቅ ስራ መስራት አለበት። ሰላም ለማሳጣት ብዙ ተልእኮ ይዘው ሊመጡ የሚችሉ አካላትም ሊኖሩ ስለሚችሉ እነሱን ደግሞ በተጠንቀቅ ያው ክትትል የማድረግ ለመንግስት ብቻ የሚተው አይደለም፣ ለሚመለከተው አካል ብቻ የሚተው አይደለም። ከህብረተሰቡ ውስጥ ስለማይወጡ ህብረተሰቡ እነዚህን በንቃት ተከታትሎ ህብረተሰቡ ሰላም ወጥቶ ሰላም እንዲገባ፣ ሰላም እንዲያደር፣ ሀገር ሰላም እንዲሆን ትልቅ አስተዋጽኦ ማድረግ አለበት ብዬ ማስበው።
በአካባቢ ጥበቃ ስራ የተሰማሩት ግለሰብ እንደሚናገሩት ከተማዋ እንዳትረጋጋ የሚፈልጉ ኃይሎች በከተማዋ ማታ ማታ በባጃጅና በመኪና እየተዘዋወሩ ነው የሚተኩሱ ሲሉ ትዝብታቸውን ይናገራሉ።
ሙያ የጥበቃ ስራ ነው። ያው በባጃጅ ይመጣሉ፣ ጥበቃዎችንም እንጣላ ይላሉ። እዚያ በተረፈም በባጃጅ እየሄዱ በመኪናም ጋቢናቸውን እየከፈቱ እየተኮሱ የሚሄዱ አሉ። የሚያስጋጥመን ችግር እኛም ለጥበቃ ነገር አስቸግሮን ያለ ህዝብ መውጦ የሚከላከልልን ነገር የለም። እኛም በዚህ ላይ አስቸጋሪ ሆኖብናል። ሰርተንም እንዳንበላ እየሆነ ኮበልስቱ ላይ ሆነው ይተኩሳሉ፣ ይሄዳሉ። ዝም ብለው ማለፍ ነው ማለፍ፣ በየመንገዱ ማለፍ ነው እንጂ እዚያ ቤት ሲገቡ አናቸው። ተኩሳሉ፣ ይሄዳሉ፣ ይሳደባሉ፣ ይሄዳሉ። ያው ለማሸበር ነው፣ ሌላ ነገር አይደለም። ቢያገኙ ይዘርፋሉ። ቀርም ህዝቡን እያሸበሩ ነው ያለ።
በከተማዋ ምሽት ላይ አልፎ አልፎ ከሚሰማው የተኩስ ድምጽ ባለፈ በሀዘን ወቅት ስርዓቱን ለማድመቅ የሚተኮሰው ተኩስም በህዝቡ ዘንድ በማህበራዊ ትስስሩ ላይ የሚያሳድር አሉታዊ ተጽዕኖም እንዳለ ይናገራሉ።
አሁን ላይ ደግሞ የምንሰማው ለቅሶ ከሰርግና የተለያዩ እንትኖች አኳያ የሚሰሙ ድምጾች አሉ። ይሄ በፍጹም መቅረት ያለበት ነው። ሰላም አለ ስንል ለቅሶ ላይ እድሮች ላይ ትልቅ ስራ መስራት አለበት። በየአካባቢ በየክፍለ ከተማው ታች ድረስ እስከ ቀበሌ ድረስ ብርሰው ግንዛቤ ማግኘት አለበት።
የባህር ዳር ከተማ ሀገረ ስብከት ዋና ስራ አስኪያጅ መልአከ ሰላም ኤፍሬም ሞሉ አለም እንደሚሉት በሀዘን ወቅት ስርዓቱን ለማድመቅ ተብሎ የሚተኮሰው ተኩስ ቤተ ክርስቲያኗ አትደግፈውም።
በየትኛውም ልቅሶ ላይ ጥይት መተኮስ በጣም የተከለከለ ነው። መሰረቱ በቅዱስ ቤተ ክርስቲያናችን፣ በህጋችን፣ በኦርቶዶክስ ተዋህዶ ቤተ ክርስቲያን ህግ የተከለከለ ነው። በጣም ክልክል ነው። እሱን ግን ምናልባት ያልተገነዘቡ ሰዎችን ደርሶ ከማውገዝ ማስተማር ተገቢ ነው የሚሆነው። ምክንያቱም እነዚህ የሚያዋግዙ ሰዎች የነፍስ አባት አላቸው። አንድ ሰው ተነግሮት የማይሰማ ሆኖ በራሱ ሀሳብ ህዝብን ሊያውክ ድምፅ የሚያሰማ ከሆነ ችግር የሚፈጥር ከሆነ በቀኖና ቤተ ክርስቲያን በአባቱ በነፍስ አባቱ አማካይነት ይሰጠዋል። ያ ትምህርት ይሆናል። ያን ቀኖና ቤተ ክርስቲያን የምንለው የነፍስ አባት የሚወስነው ነው።
አልፎ አልፎ ምሽት ላይ የሚሰማውን የተኩስ ድምጽ በተመለከተ ምክንያቱ ምንድን ነው? የከተማው ፖሊስ ክትትልስ ምን ይመስላል? በማለት ወደ ባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ በአካል በመገኘት ባነጋገራቸውም በጉዳዩ ዙሪያ አስተያየት ለመስጠት እንደማይችሉ ገልጸውልኛል። ጉዳዩ ግን አሳሳቢም አነጋጋሪም ሆኖ ቀጥሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ የመጽሔት ርዕስ እንሻገር። ቀደም ብለንም በመግቢያችን የጠቆምነው የዕለቱ አቢይ ርዕስ ከኒውዮርክ የተሰናዳ ዘገባ ይኖረናል። ከዚያ በፊት ታዲያ የመጽሔቱ ርዕሶች እናከታትላለን። በተያዙ ሰዎች ላይ የሚደርሰው የሰብአዊ መብት ጥሰት ላይ የሚታዩ ክፍተቶች ሊስተካከሉ እንደሚገባ የኢትዮጵያ የሰብአዊ መብት ኮሚሽን አሳሰበ ይላል የተከታዩ ዘገባ መንደርደሪያ። ኮሚሽነሩ አቶ ዳንኤል በቀለ ከአሜሪካ ድምጽ ጋር ባደረጉት ቆይታ እንደተናገሩት በቅርቡ ምዕራብ ወለጋ አይራ ወረዳ ላይ የተፈጸመው የወጣት ገመቹ ጋሮምሳ ግድያ ተጣርቶ መቅረብ እንዳለበትም ገልጠዋል። ዘጋቢያችን ሙክታር ጀማል ነው አቶ ዳንኤልን ያነጋገረው።
ገመቹ ጋሮምሳ የሚባል ምስራቅ ወለጋ አይራ ወረዳ ውስጥ በጸጥታ ኃይሎች ቁጥጥር ስር ውሎ ነበረ የተባለ ፎቶውም በማህበራዊ ሚዲያዎች ላይ ታይቶ የነበረ በኋላ ደግሞ መሞቱ የተገለጸ ሰው ጉዳይ ነው። የጸጥታ ኃይሎች ሊያመልጥ ሲሞክር እርምጃ ተወስዶበታል የሚል ሀሳብ በአንድ በኩል ተገልጿል። በሌላ በኩል ደግሞ የሟች ቤተሰቦች አስከሬኑን ጫካ ውስጥ ወድቆ አግኝተናል ብለዋል። ስለዚህ ሙሉ ለሙሉ አጣርተን መደምደሚያ ላይ የደረስንበት ባይሆንም እንኳን እንደተባለው ሊያመልጥ ሲሞክር ተገድሏል ከተባለ አንደኛ በምን አይነት ሁኔታ ሊያመልጥ ሲል እንደተገደለ ሊጣራ የሚገባው ጉዳይ ነው። ሁለተኛ ሊያመልጥ ሲል በጸጥታ ኃይሎች ተገድሎ የነበረ ሰው ከሆነ ደግሞ አስከሬኑ ጫካ ውስጥ ወድቆ መገኘት አልነበረበትም። በመንግስት የጸጥታ ኃይሎች ጋር በተፈጠረ ግብግብ ህይወቱ አልፎ ከነበረ አስከሬኑን ለቤተሰቦቹ ማድረስ ይገባ ነበረ እንጂ አስከሬኑ ጫካ ውስጥ ወድቆ ሊገኝ አይገባም ነበረ። ስለዚህ አጠቃላይ የነገሩ ሁኔታ የተሟላ መረጃ እና ግልጽነት ስለሚጎለው ከተወሰነ ቀናት በፊት በህይወት መኖሩ ይታወቅ የነበረ ሰው ስለሆነ የአሟሟቱ ሁኔታ በተገቢው ሁኔታ ሊጣራና ሊረጋገጥ የሚገባ አይነት ሆኖ አግኝቼዋለሁ።
በተለይ አንድ ሰው በህግ ጥላ ስር ከዋለ እና በቁጥጥር ስር ከዋለ በኋላ የአንድ ታሳሪ መብቶች ምንድን ናቸው? እስከ ምንድን ነው ያለው መብት?
በዓለም አቀፍ የሰብአዊ መብት ድንጋጌዎች በኢትዮጵያ ህገ መንግስትም በሌሎችም አግባብነት ባላቸው ህጎች የታሰሩ ሰዎች መብት በመባል የሚታወቁ በርካታ ሰብአዊ መብቶች አሉ። የታሰሩ ሰዎች በህጋዊና ሰብአዊ መብት ባከበረ መንገድ የመጎብኘት መብት አላቸው። ህክምና የማግኘት መብት አላቸው። ሰብአዊ በሆነ አያያዝ መያዝ አለባቸው። ከሃይማኖት አባቶቻቸው ጋር የመገናኘት መብት አላቸው። ይህንን የመሳሰሉ በርካታ ህገ መንግስታዊ ጥበቃ የተደረገላቸው መብቶች አሉ። ከዚህ በተጨማሪም ደግሞ በአንድ ወንጀል ተጠርጥሮ የተያዘ ሰው በተያዘ በ48 ሰዓት ውስጥ ወደ ፍርድ ቤት ሊቀርብ ይገባል። ፍርድ ቤትም በዋስ ሊለቀቅ የሚገባ ወይም የማይገባ መሆኑ ደግሞ በፍርድ ቤት ተጣርቶ ሊወሰን ይገባል ማለት ነው። ይህንን የመሳሰሉ በርካታ ህገ መንግስታዊ ጥበቃ የተደረገላቸው መብቶች አሉ።
አንድ ሰው በህግ ጠለላ ስር እያለ መሰል ችግሮች ሲደርስበት የሚመለከተው የመንግስት አካል የሚከተለው ተጠያቂነት ምንድን ነው? መሰረታዊ የታሳሪው ሰብአዊ መብትን በተመለከተ
በቁጥጥር ስር ወይም በእስር ላይ ያሉ ሰዎች አሁን ቀደም ብዬ የገለጽኳቸው መብቶች ሁሉ አሏቸው። እነዚህ መብቶች በተጣሱባቸው ጊዜ ታሳሪ ሰዎች በቀጥታ በህግ አማካሪዎቻቸው ወይም በቤተሰቦቻቸው አማካኝነት ታስረው ሲገኙ የተጣሱባቸው መብቶች እንዲከበሩላቸው ለፍርድ ቤት አቤቱታ የማቅረብ መብት አላቸው። ፍርድ ቤቶችም እነዚህን መብቶች የማስከበር ግዴታ አለባቸው። ከዛ የበለጠ ደግሞ የሰብአዊ መብት ጥሰት ተፈጽሞ በሚገኝበት ጊዜ እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን ያለ ተቋምም ተፈጽሞ የተገኘውን የሰብአዊ መብት ጥሰት የማጣራት የመመርመር እና ተገቢው የእርምት እርምጃ ሊወሰድ ሀሳብ የማቅረብ ኃላፊነትም አለን።
መሰል ጉዳዮችንም ደግሞ ለማስቀረት ምንድነው መደረግ ያለበት? ለመንግስትም እንደ መልእክት የሚያስተላልፉት ነገር ካለ አቶ ዳንኤል?
ይሄ እንግዲህ ሙክታር በጣም ሰፋ ያለ ጥያቄ ነው። በአጠቃላይ ምናልባት በአንድ ክስተት ጉዳይ እየተነጋገርን ነው እንጂ በአጠቃላይ የሰብአዊ መብት አጠባበቅን በሚመለከት ብዙ ሊሻሻሉ ሊስተካከሉ የሚገባቸው ጉዳዮች አሉ። ይህንን ደግሞ በተለይ ከህግ አስፈጻሚ አካላት ጋር ተቀራርቦ በመስራት ግንዛቤን በማሳደግ በማሳወቅ በማስተማር አሰራሮችን በማስተካከል በመለወጥ ብዙ ሊሰራ የሚገባው ስራ ያለ መሆኑ ይታወቃል። በሌላ በኩል ግን ደግሞ በሰብአዊ መብት ጥሰት የሚጠረጠሩ የሚጠየቁ የህግ አስፈጻሚ አካላትንም ተጠያቂነት ማረጋገጥም ሌላው ዋና ተግባር መሆን ይቻላል። የዚህ አይነቱ የመብት ጥሰት እየታረመ እየቆመ ሊሄድ የሚችለው አጥፊ የሆኑ ሰዎች ተጠያቂነታቸው ሲረጋገጥ ነው። ስለዚህ ማናቸውም አይነት የሰብአዊ መብት ጥሰት ተፈጽሞ በተገኘ ጊዜ ተገቢው ሙሉ ማጣራትና ጥፋተኛ የሆነውን ሰው ተጠያቂ አድርጎ መያዝ ማረጋገጥ ተጠያቂነትን ማረጋገጥ የዚህ ስራ ዋነኛ ዓላማ ነው።
በጣም ነው የማመሰግነው አቶ ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም በጣም መሰግኖ ትፈልጋለሁ።
ሙክታር እኔም አመሰግናለሁ እድሉን ስለሰጠኛል።
ሙክታርንና እንግዳውን አቶ ዳንኤል በቀለን እናመሰግናለን። ቀጣዩ ዘገባ ወደ ድሬዳዋ ይወስደናል። በድሬዳዋ በሚገኙ የእስልምና ሃይማኖት ተከታዮች ሀሳብ አመንጭነት የደመራ በዓል የሚከበርበት የለገሃር አደባባይ በተለያዩ የሃይማኖቶች ተከታዮች ተጸድቷል። የጽዳት ዘመቻው ሰሞኑን በድሬዳዋ ተከስቶ የነበረውን ግጭትና ውጥረት ለማርገብ ተምሳሌት የሆነ ነው ተብሏል። በሌላ በኩል በከተማዋ የሚገኙ የሁሉም ሃይማኖት ድርጅቶች በ15 ቀን ጊዜ ውስጥ የይዞታ ማረጋገጫ ካርታ እንደሚሰጣቸው በስፍራው ይፋ ተደርጓል። አዲስ ቸኮል ዝርዝሩን ይዟል።
በድሬዳዋ የሚገኙ የተለያዩ ሃይማኖት ተከታዮችና የፖለቲካ አመራሩ የመስቀል ደመራ የሚከበርበትን የለጋራ አደባባይ በጋራ ጽድተዋል። በጽዳት ዘመቻው ላይ ንግግር ያደረጉት በከንቲባ ማዕረግ የድሬዳዋ አስተዳደር ምክትል ከንቲባ አቶ አህመድ መሐመድ ቡህ የጽዳት ዘመቻው ድሬዳዋን በሃይማኖትና በብሔር ለመከፋፈል ለሚሞክሩ መልእክት ያስተላልፋል ብለዋል።
ነገ ለሚከበረው የመስቀል በዓል ያው ሙስሊሙም ክርስቲያኑም አንድ ላይ ሆነው ነገ እዚህ ቦታ ላይ በዓሉ ስለሚከበር ቦታውን እያጸዳን እንገኛለን እና ይህ ምንድነው የሚያሳይ ሙስሊሙ ክርስቲያኑም አንድ ሆኖ ከተማው ላይ ብዙ አመት ሲኖር ነበር፣ አሁንም አብሮ እየኖረ ነው፣ ለወደፊትም አብሮ ይኖራል የሚል በዚህ መልክ ነው እንትን ለማለት ፈለግ ነው። ምንድነው ሰሞኑን አንዳንድ ችግሮች ቢኖሩ ሌላ ኃይሎች የሚፈልጓቸው ነገሮች አሉ፣ ህብረተሰቡን ለማጋጨት በብሔር በሃይማኖትም እና እነዚህ ነገሮች የማይሰሩና የትም እንደማይደርሱ መልእክት ለማስተላለፍ ህብረተሰቡ አንድ ነው፣ አሁንም አንድ ለወደፊትም አንድ ላይ ሆኖ ይኖራል የሚል መልእክት ለማስተላለፍ ነው። ስለዚህ ያው ነገ በዓሉንም አንድ ላይ እናከብራለን።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል ንግግር ያደረጉት ሊቀ ትጉሃን ማቲያስ በቀለ ደመራ የሚከበርበትን ቦታ የማጽዳቱን ሀሳብ ያመነጩትን የእስልምና ሃይማኖት ተከታዮችን አመስግነዋል።
የድሬዳዋ የእስልምና ጉዳዮች ምክር ቤት ትላንትና ከጸጥታ ዘርፍ አካላት ጋር በመነጋገር ለምንድን ነው በጋራ ተነጋግረን የመስቀል ደመራ በዓል የክርስቲያን ወንድሞች በዓል ብቻ አይደለም፣ በዩኔስኮ የተመዘገበ የሀገር ቅርስ ነው በማለት በጋራ ሆነን በዓሉን እናክብር፣ በጋራ እንገናኝ፣ በጋራ እንወያይ፣ ድሬዳዋን ለሌላው ሀገር የፍቅርና የሰላም የአንድነት ተምሳሌት መሆኗንም ጭምር ይህንን እናብስር በማለት የእስልምና ጉዳዮች ምክር ቤት ይህንን የሀሳብ ሉዓላዊነት አመንጭተው በጋራ የፕሮቴስታንቱንም እምነት የኦርቶዶክስ እምነት የሃይማኖት አባቶችንም አንድ ላይ መድረክ በመፍጠር ውይይት አድርገን ዛሬ ለነገው በዓላችን ዋዜማ ዋዜማ የሆነውን በዓል ይህንን ቦታ ለማጽዳት በዚህ ተሰብስበን በጋራ ባደረግነው አንድነታችን የአብሮነት ተምሳሌት የሆነችዋ ከተማችንን በትስስር በአንድነት ከቅርብ ጊዜ ወዲህ የኢትዮጵያን ሰላም የማይፈልጉ በእስልምናም በክርስትናም በፕሮቴስታንትም መካከል ጸብ እንዲነሳ የሚፈልጉ ጸረ ሰላምና ጸረ ለውጥ ኃይሎች በጎሳ በተለያየ በብሔር ሞከሩ፣ ሳይሳካ ሲቀር ደግሞ የእምነት ቤቶች ላይ ትንኮሳ በማድረግ እምነትን ከእምነት በማጋጨት ርካሽ የሆነ የፖለቲካ ትርፍ ለማግኘት የሚጥሩ አካላት የማይሳካላቸው መሆኑን እንዲያውቁ ያደረግነው የጋራ ህብረት እጅግ በጣም የሚያስመሰግን ነው።
የጽዳት ዘመቻው ሃይማኖታዊ መተሳሰብን ከማመልከት ባለፈ ሰሞኑን በብሔርና ሃይማኖት ግጭት ስጋት ከፍተኛው ጥረት ውስጥ ለቆዩት የድሬዳዋ ከተማ ነዋሪዎች እፎይታን የሰጠ ሆኗል። በድሬዳዋ ከእንቁጣጣሽ ዋዜማ ጀምሮ በሁለት ዙር በተነሳ ግጭት አንድ ሰው ሞቶ በርካቶች የቆሰሉ ሲሆን የግለሰብ ንብረቶችና የተለያዩ ድርጅቶችም ለዝርፊያና ውድመት ተጋልጠው ነበር። በአሁኑ ሰዓት ድሬዳዋ በከተማ በሚገኙ በርካታ ቁጥር ያላቸው የመከላከያና የፖሊስ አባላት ጥበቃ ወደ ቀድሞ ሰላሟ የተመለሰ ሲሆን 54 ተጠርጣሪዎችም በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ፖሊስ አስታውቆ ነበር። በተያያዘ ዜና ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀዋር ካቢኔያቸው በድሬዳዋ ለሚገኙ ለሁሉም የሃይማኖት ተቋማት በ15 ቀን ውስጥ የይዞታ ማረጋገጫ ካርታ ሊሰጥ መወሰኑን አብስረዋል።
ብዙ ጊዜ ለረጅም ጊዜ ሃይማኖት አባቶች፣ ሌሎች እምነት ተቋማቶች ጥያቄ ሲያቀርቡ ነበር። ፕላኑ ሳይነሳ ባለበት ቦታ ላይ ለሁሉም እምነት ተቋማቶች ካርታ እንዲሰጣቸው የሚል በ15 ቀን ውስጥ መስጊድም ይሁን ኦርቶዶክስ ቤተ ክርስቲያንም ይሁን ሁሉም ባለበት ቦታ ላይ ተከራይቶ ያሉትም ደግሞ ቦታ ተለይቶ እንዲሰጣቸውም የሚል ውሳኔም በዚህ አጋጣሚ እኛ በአስተዳደሩ ወስነናል።
የሃይማኖት ተቋማት በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር ባካሄዱት ውይይት ካነሷቸው ጥያቄዎች አንዱ የይዞታ ማረጋገጫ ካርታ አለማግኘት እንደሆነ ይታወቃል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምሽቱን ዘገባዎች ነበር ያደመጥነው። የሐሙስ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድ በ19ና በ25 ሜትር ባንድ በናይል ሳት እንዲሁም አሃዱ ሬዲዮ ላይ 94.3 ኤፍኤም ላይ ታገኙናላችሁ። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች እናሰማና ወደ ተቀሩት ቅንብሮቻችን እንሻገራለን። የኢትዮጵያን የለውጥ እርምጃዎች አጉልተው ያሳዩና የወደፊት እቅዶቿን ያመላከተ ንግግር የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት 74ኛው ጠቅላላ ጉባኤ ላይ አድርገዋል። ዝርዝሩን የያዘ ዘገባ እንደደረሰን ይዘን እንቀርባለን። በነገው የደመራ በዓል ላይ ቀስቃሽ ጽሑፎችንና በሕገ መንግስቱ ከተፈቀደው ሰንደቅ ዓላማ ውጪ የተለያዩ አርማዎችን ይዞ መገኘት የተከለከለ መሆኑን የፌዴራል ፖሊስ አስታውቋል። አንዳንድ አካላት የቤተ ክርስቲያንን ጥያቄ ሽፋን በማድረግ የእምነቱ ወግና ስርዓት ከሚፈቅደው ውጪ ወደ አላስፈላጊ አቅጣጫ ለመሄድ እየተንቀሳቀሱ መሆኑን ደርሼበታለሁ ብሏል የፌዴራል ፖሊስ። በድሬዳዋ የሚገኙ የእስልምና ሃይማኖት ተከታዮች ሀሳብ አመንጭነት የደመራ በዓል የሚከበርበት የለገሃር አደባባይ በተለያዩ የሃይማኖት ተከታዮች ጽዳት እንደተከናወነለት ተገልጿል። የጽዳት ዘመቻው ሰሞኑን በድሬዳዋ ተከስቶ የነበረውን ግጭትና ውጥረት ለማርገብ ተምሳሌት የሆነ ነው ተብሏል። በሌላ በኩል በከተማዋ የሚገኙ የሁሉም ሃይማኖት ድርጅቶች በ15 ቀን ጊዜ ውስጥ የይዞታ ማረጋገጫ ካርታ እንደሚሰጣቸው በስፍራው ይፋ ተደርጓል። በተያዙ ሰዎች ላይ የሚደርሰው የሰብአዊ መብት ጥሰት ላይ የሚታዩ ክፍተቶች ሊስተካከሉ እንደሚገባ የኢትዮጵያ ሰብአዊ መብት ኮሚሽን አሳስቧል። ኮሚሽነሩ አቶ ዳንኤል በቀለ ከአሜሪካ ድምጽ ጋር በነበራቸው ቆይታ በቅርቡ ምዕራብ ወለጋ አይራ ወረዳ ላይ የተፈጸመው የወጣት ገመቹ ጋሮምሳ ግድያ ተጣርቶ መቅረብ እንዳለበት አሳስበዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። የዛሬ 1500 ዓመት ገደማ የተወለደው ቅዱስ ያሬድ አሁን የምንኖርበት ዘመን ድረስ የዘለቀ አሻራ ትቷል ይላል በመንደርደሪያው። ይህንን አሻራውን ለመዘከር የዜማ ድርሰቶቹን ለተቀረው ዓለም ሕዝብም ይዳረሱ ዘንድ ለመርዳት ከተቋቋሙት መካከል አንዱ መቀመጫውን በዚህ በዩናይት ስቴትስ ያደረገው በርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተክርስቲያን ስር የሚገኘው የያሬድ ኮሚቴ ነው። ከሰሞኑ ለ21ኛ ዓመት ማህሌታ ያሬድን የዘከረበትን መርሃ ግብርም ፈጽሟል። ሀብታሙ ስዩም በስፍራው ተገኝቶ ያጠናቀረውን እንዲህ ያሰማናል።
የእነዚህ ሕፃናት መዝሙር አንድ ታላቅ ኢትዮጵያዊን የሚዘክር ነው። ያ ኢትዮጵያዊ ከአንድ እስረ ዓመት በፊት በአክሱም ከተማ የተወለደ የዜማ ሊቅ ማህሌታ ያሬድ ነው። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሐዘንና በደስታ የምትጠቀምባቸውን መለያ የዜማ ድርሰቶች ከዘመናት በፊት ቀምሯል።
አንደኛ ድጓ ተብሎ የሚጠራው ሰፊ ድርሰቱ ሲሆን፣ ሁለተኛው ዝማሬ የተባለው ከቅዱስ ቁርባን ቀጥሎ የሚዘመረው፣ ሦስተኛ መዋሥዕት የተባለው የሰዋሰው ነፍስን ትርጉም የነፍስ ከዚህ ዓለም ወደዚያኛው ዓለም መሸጋገሯን የሚገልጽ መዝሙር ከጸሎተ ፍትሐት ጋር አብሮ የሚዘመር። እነዚህ ሁሉ በቅዱስ ያሬድ የዜማ ድርሰት መነሻቸው ወይም አርዕስቶቻቸው የሚጀምረው በዚሁ በቅዱስ ዮሐንስ መጥምቅ ነው።
የሰማችኋቸው ሊቀ መዘምራን በአዲሱ ሹመታቸው አፈሊቅ ሞገስ ስዩም ናቸው። የቅዱስ ያሬድን አበርክቶት ለመዘከር ሥራዎቹ በተገቢው ሁኔታ ከአንድ ትውልድ ወደ አንደኛው እንዲሸጋገር ለማድረግ በዋሽንግተን ከተማ ኮሚቴ ከተቋቋመ 21 ዓመቱን ዘንድሮ ደፈነ። ኮሚቴው የያሬድ ኮሚቴ የሚል መጠሪያ ሲኖረው በርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተ ክርስቲያን ስር የተቋቋመ ካህናትና ምዕመናንን ያስተባበረም ነው። መስከረም 6 ቀን 2012 ዓመታዊ በዓሉን አክብሯል።
የቅዱስ ያሬድ በዓል እንዴት መስከረም ላይ ሆነ ለሚለው ጥያቄ መልሱ ባጭሩ እንደዚህ ነው። የቅዱስ ያሬድን በዓል ወደ መስከረም አሸጋግረን ከቅዱስ ዮሐንስ በዓል ጋር አብሮ እንዲከበር ያደረግነው ቅዱስ ያሬድ ስለ ቅዱስ ዮሐንስ መጥምቅ በድርሰቱ እያመሰጠረ ሰፊ ትምህርት ሰጪ ለቤተ ክርስቲያንና ለትውልድ የሚጠቅም በተለይም ነገረ መለኮትን አምልቶ አስፍቶ እየተረጎመ ሀልዎተ እግዚአብሔርን አውቀን መንግስቱን እንድንወርስ ስላደረገ ይህንን ከዮሐንስ ጋር ያለውን ቁርኝት በግልጽ ለማስመስከር ያሬድንና ዮሐንስን አብረው እንዲታሰቡ አድርገናል።
በዚህ ባህል ላይ ከቀረቡት የቅዱስ ያሬድን ታሪክ ከሚዘክሩ አፍታዎች፣ በሊቁ የተደረሱ ዝማሬዎች ከቀረቡባቸው መርሃ ግብሮች ባሻገር በያዝነው ዘመን የቀደመውን ጥበብ በሚገባው መጠን ለመጠበቅ እንዲሁም ለማሸጋገር የተደረገው ጥረት ደካማነት ተነስቶ ወቀሳ ተሰምቷል።
የእነ ሞዛርት ታሪካቸውና ስራቸው በጥልቀትና በስፋት ሲሰጥ የዜማ ጀማሪ የምልክት ቀማሪ የሆነው ታላቁ ሊቅ ቅዱስ ያሬድ ግን በገዛ ሀገሩ ከፍተኛ ተቋም ሊገነባለት ሲገባ ከአብነት ትምህርት ቤቶች በስተቀር የዘመኑን ቴክኖሎጂ አቅም ተጠቅሞ ገንዘብንና ቁሳቁስን በመሳሰለ ስሙንና ሙያውን የሚያጠናክር ትውልድን የሚያሳምን መታሰቢያ የሚሆን ትምህርት ቤት እንኳ የለውም። ቢኖርም ስሙን ወርሶ ታሪኩንና ሙያውን ውሱን ያደረገ መሆኑን ብዙዎቻችን እናውቃለን።
ኮሚቴው የቅዱስ ያሬድን ስራዎች በተለያዩ የዩናይትድ ስቴትስ ግዛቶች ለማስተዋወቅ ያደረገው ጥረትም በዚህ አውደ ምህረት ላይ ተወስቷል። በሺዎች ለሚቆጠሩ የሪችመንድ ከተማ ነዋሪዎች የቀረበው ትርኢት ላብነት ተጠቅሷል። ከዚህ በላይ ግን በአሜሪካ ምድር ለሚወለዱ ልጆች ባህልና ማንነትን የማስተላለፍ ግዴታ በምዕመናኑ ላይ እንደተጣለ ተወስቷል። ዶክተር አክሊሉ ሀብቴ የኮሚቴው አባል ናቸው።
ለብዙ መቶ ዓመት ያለን የባህል አስተዋጽኦ ኢትዮጵያውያን የሆንን ለወጣቶቻችን እንድናስተላልፍ የሚደረግ ጥረት ነው። አሁን እዚህ ብዙ ህፃናት ደስ የሚለው ብዙ ህፃናት እየቀሰሙት ነው እና እየተረዳዳን አባትና እናት ኢትዮጵያውያን የሆንን ለሀገር የምንቆረቆር አንድ ነገር መስራት አለብን። ሌላውን ለባለሙያዎች ትተን በባህል ክፍል፣ በትምህርት ክፍል፣ በሃይማኖት ክፍል የተተወልንን ትውፊት ከነ መሰረቱ ከነ ታሪኩ ለማቆየት እንድንችል ነው ጥረቱ።
ይህ መርሃ ግብር በየዓመቱ እንደሚቀጥል ማስገንዘቢያ በተሰጠበት በዚህ መድረክ ቅዱስ ያሬድ የተወለደበት ግንቦት 17 ቀን አከባበር እንደማይዛነፍ ተነግሯል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ አሁን ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ወደ 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሚካሄድባት ኒውዮርክ ነው የምናመራው።
እሺ
አሁን ወደ ኒውዮርክ እናቀናለን። በዚያ ታዲያ የሚገኘው ባልደረባችን ሰለሞን አባተ በስልኩ መስመር ተገኝቷል። ሰለሞን እንደምን አመሸ?
አሉላ እንደምን አመሻችሁ?
ከረጅም ሰዓታት ጉዞ በኋላ ኒውዮርክ ትገኛለህ። 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ነው። ዛሬ ቀደም ብለን በመግቢያችን እንዳሰማ ነው የኢትዮጵያዋ ፕሬዚዳንት ሳህለወርቅ ዘውዴም ንግግር አሰምተዋል። ድምጻቸውን ቀንጨብ አድርገን አሰምተናል። ሰለሞን፣ እስኪ በሱን ጀምር። ከዛሬው አቅርቦቶች ወይም በዛሬው ዕለት ከተስተናገዱ ንግግሮች የእርሳቸው አንዱ ነውና።
መልካም አሉላ። እንግዲህ 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ ከትናንት በስቲያ በይፋ ተጀምሯል። ቀደም ሲልም የተካሄዱ መድረኮች ነበሩ፣ እንዳልከው ወደኋላ እንመለስባቸዋለን። ዛሬ የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ንግግር አድርገዋል ለጠቅላላ ጉባኤው። አቀራረባቸው ለየት ያለ ነበረ አሉላ። በመጀመሪያ የኢትዮጵያ ስቴት ፕሬዚደንት በዚህ መድረክ ላይ ቀርባ ስትናገር አንዲት ሴት እንደ ፕሬዚደንት የመጀመሪያዋ ናቸው ሳህለወርቅ ዘውዴ። አቀራረባቸው እጅግ ያማረ ነበረ። በሸማ ተውበው ነው የቀረቡት ፕሬዚደንት ሳህለወርቅ። ከዚያ በተጨማሪም ምናልባት ከቀዳማዊ ኃይለሥላሴ ወዲህ ይመስለኛል እኔ በጋዜጠኝነት ዓለምም ይሄንን ጠቅላላ ጉባኤ ሽፋን እየሰጠው በቆየውባቸውም ዓመታት በአማርኛ ከዚህ መድረክ ንግግር ሲደረግ ሰምቼ አላውቅም። በአማርኛ ነው ንግግራቸውን ያደረጉት ወይዘሮ ሳህለወርቅ ዘውዴ እና ይሄ ንግግራቸው ሰፊ የሆኑ አካባቢዎችን ያካተተ ነበረ። የኢትዮጵያን በተባበሩት መንግስታት ድርጅት ውስጥ ከጥንስሱ አንስቶ የነበራትን ቦታና አሁንም ያላትን ስፍራ አጉልተው ለማሳየት ሞክረዋል ፕሬዚደንት ሳህለወርቅ ዘውዴ። በነገራችን ላይ ኢትዮጵያ የተባበሩት መንግስታት ድርጅት መስራች የሆነች ብቸኛ ጥቁር ሀገር ነች፣ ብቸኛ አፍሪካዊ ሀገር እንደሆነች ይታወቃል። በመንግስታቱ ድርጅት የሰላም ማስከበር ተልእኮ ውስጥም ኢትዮጵያ የመሪነቱን ቦታ ከያዙ ሀገሮች አንዷ ነች። በተሳትፏም ባሰማራቻቸው ወታደሮች ብዛትም ይህንንም ፕሬዚደንቷ አንስተው ኢትዮጵያ ለመንግስታቱ ድርጅት ለዓለም እያበረከተች ያለውን አስተዋጽኦ ተናግረዋል። ከዚያ በተጨማሪም በአፍሪካ ቀንድ አካባቢ ደግሞ ኢትዮጵያ የጎላ የመሪነት ቦታ ያላት መሆኗንም ያመላከተ ንግግር ነው ያደረጉት። አሉላ፣ ወደዚህ ትንሽ ወደኋላ መለሳለሁኝ። በንግግራቸው መጀመሪያ ላይ ግን ያተኮሩት ፕሬዚደንት ሳህለወርቅ በአሁኑ ጊዜ ዓለማችን እየተጋፈጠች ናቸው ያሏቸውን ሰፋፊና ግዙፍ የሆኑ ችግሮችና ፈተናዎችን ነበረ ያነሱት። እንስማቸው እስቲ። ይህን ብለዋል መጀመሪያ ላይ።
ምድራችን አይተናቸው የማናውቃቸውን ችግሮች እየተጋፈጠች ትገኛለች። በአየር ንብረት ለውጥ በእርግጥ ችግራችን ሆኖ የመኖር ዋስትናችንን ጭምር አደጋ ላይ ጥሎታል። ከልማት መንገዳችንም እየወጣን ነው። የጂኦፖለቲካዊና የንግድ ውጥረቶች፣ የጦር መሳሪያ ሽቅድድም፣ የሰውን ዘር የሚጨርሱ መሳሪያዎች፣ ሽብርተኝነትና ጫፍ የረገጠ አክራሪነት፣ ድህነትና የገቢ አለመመጣጠን የመሳሰሉ በዓለም ሰላምና ደህንነት አደጋ የሆኑ ዓለም አቀፍ ተግዳሮቶች ዓለም አቀፍ መፍትሄ የሚፈልጉ ናቸው። ባለብዙ ወገን ግንኙነት የሚሰጠው ቁርጠኛ አንድ እንደ አሁኑ ጊዜ አጣዳፊ ሆኖ አያውቅም። ስለሆነም የዘንድሮው የመወያያ ርዕስ ያን ያህልም ወቅታዊ ባልሆነ ነበር። ክቡር ፕሬዚደንት፣ እንደ አውሮፓውያን አቆጣጠር በሚያዝያ ወር 2018 ጀምሮ ተግባራዊ ባደረግነው ፖለቲካዊ ሽግግር ዋና ዋና የሚባሉ ፖለቲካዊና ኢኮኖሚያዊ መሻሻዎችን ይፋ አድርገናል። የፖለቲካ ማህደሩን አስፍተናል። የፖለቲካ እስረኞችና ጋዜጠኞች ከእስር ተለቀዋል። በስደት ላይ የነበሩ የፖለቲካ ፓርቲዎች ወደ ሀገር ቤት ተመልሰው ሰላማዊ ትግል እንዲያደርጉ ሁኔታዎች ተመቻችተዋል።
መልካም ሰለሞን። ፕሬዚዳንት ሳህለወርቅ ያሰሙትን ንግግር ቀንጨብ አድርጋ አሰምተናል። ምናልባትም በእሳቸው ንግግር ላይ ቀደም ብለህ የጠቆምከው በገዛ የአገር ቋንቋ ብሔራዊ ቋንቋ ንግግር ማድረግ ትልቅ ቦታ የሚሰጥበት ዘመን ይታወቃል። ሌሎች የአገሮች መሪዎችም እንዲሁ ሲያደርጉ ይታያልና ያን አጽንኦት ሰጥተህ ያቀረብከዋለ። ሌላ በእሳቸው ንግግር የሚነገር ነገር ከሌለ፣ የሚነሳ ነጥብ ከሌለ ሌሎች ጥያቄዎችን ላስከትል ሰለሞን።
አሉላ፣ አለ መጠቀስ ያለባቸው በጣም አንኳር የሆኑ ጉዳዮች አሉ ፕሬዚደንቷ ዛሬ የጠቀሷቸው። እነዚህም ኢትዮጵያ በመጪዎቹ ዓመታት ውስጥ በምታደርጋቸው ጥረቶች የሴቶችን ሚና አስፍቶ ኢኮኖሚያዋን፣ ምጣኔ ሀብቷን ለማዳበር እያደረገች ያለችውን ጥረት ተናግረዋል። ለወጣቶች የስራ ፈጠራ እድሎችን በማስፋት ምጣኔ ሀብቱን ለማጠናከር እና ሀገሪቱንም ለማበርታት እየተደረጉ ያሉ ጥረቶችን አንስተዋል ፕሬዚደንቷ። ከዚያ በተጨማሪም በትምህርቱ መስክ የፍኖተ ካርታውን አንስተዋል። በመጪዎቹ 10 ዓመታት የሚተገበርና የተለያዩ ችግር የነበረባቸውን አካባቢዎች የዳሰሰ ኋላቀር የሆኑ አካባቢዎችን እና ድጋፍ የሚያስፈልጋቸውን ዜጎች ሁሉ እድል የሚያገኙበትን ሁኔታ ለመፍጠር የታሰበ እንደሆነ ተናግረዋል። በመዋዕለ ንዋይ ዘርፍ ምጣኔ ሀብቱን ነጻ በማድረግ በኩልም አገራቸው እያደረገች ያለችውን ጥረት እንደዚሁ ተናግረዋል እና በመንግስት ስር የነበሩ ተቋማትን ወደ ግል ይዞታ አዙሮ የስራ እድሎችን ለማስፋት የምጣኔ ሀብቱንም አቅም ለማጠናከር እያደረገች ያለችውን ስራ ተናግረዋል። ዘላቂ የልማት ግቦችን በማሳካትና ድህነት በመቀነስ በኩል የምታደርገውን ጥረትም እንደዚሁ አሳይተዋል። በተለይ ደግሞ በአባይ ላይ እየተገነባ ያለውን ህዳሴ ግድብን አስመልክቶ 65 ሚሊዮን የኢትዮጵያ ህዝብ የኤሌክትሪክ ኃይል እንደማያገኝ ተናግረዋል። በአሁኑ ጊዜ የዚህ ግንባታ መፈጸም የህዳሴ ግንብ መፈጸም ቢያንስ ሰው ራሱን እንዲበላ በመብራት እንዲበላ እድል ይከፍታል ብለዋል እና በኢትዮጵያ በሱዳንና በግብፅ ህዝቦች መካከል ለሺዎች ዓመታት ያህል በአባይ ምክንያት ላይነጣጠሉ የተሳሰሩ መሆናቸውን ተናግረው ከዚህ ውሃ የጋራ ተጠቃሚነትን ማጠናከር ብቻ እንደሆነ ለሁሉም ሀገሮች ዘላቂ መፍትሄ የሚሆነው ተናግረዋል ፕሬዚደንቷ። ከዛ በተረፈም ደግሞ በተፈጥሮ አካባቢ ጥበቃ በኩል ኢትዮጵያ የተፈጥሮ አካባቢ ተጎጂ መሆኑ ማን ነው የአየር ንብረት ለውጥ ተጎጂ መሆኗን አንስተው በዚህ በ74ኛው ጠቅላላ ጉባኤ ላይም ከዴንማርክ ጋር ሆና የኃይል ሽግግር ምክክር መድረክ ማዘጋጀቷን እና መምራቷንም ተናግረዋል ፕሬዚደንቷ።
መልካም
እንግዲህ በመጪዎቹ ቀናትም ይሄንን የፕሬዚደንቷንም ንግግር ሆነ የጠቅላላ ጉባኤውን ሂደት እያነሳን እንናገራለን። ዘገባዎችን ከዚሁ አቀርባለሁኝ። አሉላ
መልካም
ናቸው፣ በጣም ከፍተኛ ናቸው የሚባሉ ነጥቦች አነሱት።
መልካም ሰለሞን።
ማለፍ የማልፈልገው ግን በተለይ በአካባቢው ሀገሮች ላይ ኢትዮጵያ ያላትን ተጽዕኖ ወይም የመሪነት ሚና አጉልቶ ባሳየ ሁኔታ የሰላም ሁኔታ የኤርትራን፣ ሱዳንን፣ የደቡብ ሱዳንን ለመዳሰስ ሞክረዋል። ሶማሊያን ለመዳሰስ ሞክረዋል። ሱዳን ከሽብር ፈጣሪዎች መዝገብ እንድትወጣ ጠይቀዋል። የተጣሉባት ማዕቀቦች ሁሉ እንዲነሱላት ኢትዮጵያ እንደምታበረታታም ተናግረዋል።
መልካም ሰለሞን፣ ሰዓታችን አስገዳጅ ሆኖ መፍጠን ሊኖርብን ነው። የእሳቸውንም ንግግር ሆነ ሌሎች ነጥቦች በሚቀጥሉ ፕሮግራሞች ታቀርባለህ። እንደው ለማስተዋወቅ ያህል ባጭሩ ምን እንደሚቀርብ የሚቀጥሉት ሰሞናት፣ በተለይ ደግሞ ለኢትዮጵያና ለአህጉሩ በጣም አስፈላጊ ናቸው የሚባሉ የሀገሮችን ንግግር፣ የትኞቹ ሀገሮች እንደሚናገሩ፣ መቼ እንደሚናገሩ እሱን ሰጥተህን በቀጠሮ እንለያይ።
ዛሬ ከሰዓት በኋላና ነገ እንደዚሁም ቅዳሜም ይሄ ጠቅላላ ጉባኤ ስራ ላይ ይቀጥላል። ሰኞ ነው የሚጠናቀቀው። ከሰዓት በፊት በሚደረግ ንግግር የአካባቢው ሀገሮች መሪዎች ሁሉ ንግግር ያደርጋሉ። አሉላ እንግዲህ ከስር ከስር እየተከታተልኩኝ ዘገባዬን አቀርባለሁኝ። የኤርትራም ተጠሪ የውጭ ጉዳይ ሚኒስትሩ ሊሆኑ ይችላሉ፣ ንግግር ያደርጋሉ ነገ ወይም ከነገ ወዲያ። ያንንም በቀጥታ አስተላልፋለሁኝ ከስብሰባው አዳራሽ። በተጨማሪም ፕሬዚደንት ሳህለወርቅ ዘውዴንና የኢትዮጵያን የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውንም የማግኘት እድል ካገኘው ጥረት እያደረግኩ ነው። ይዣቸው በአጫጭር ቃለ ምልልሶች ለመመለስ ጥረት አደርጋለሁ።
ሰለሞን አባተ ከኒውዮርክ እናመሰግናለን። ሰሞኑን እናገኝሃለን። መልካም ቆይታ።
አመሰግናለሁ አሉላ። ደህና ምሽ።
የሐሙስ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ ላይ 94.3 ላይ ታገኙናላችሁ። ባላችሁበት የምናስተናግዳችሁ እኔ ቆንጂት ታዬና አጠገቤ አሉላ ከበደ አለ። አሉላ የሚያሰናዳው ቅንብር ነው። አሁን የሚቀጥለው ባህልና ማህበረሰብ አሉላ እጅህ ከምን
ቆንጅት አመሰግናለሁ። ሰዓታችንን ኒውዮርክ ቆይተን ጨርሰናልና ፈጠን ፈጠን ብዬ ላስተዋውቅ። የዛሬው የባህልና ማህበረሰብ እንግዳችን አቶ አለባቸው ደሳለኝ ይባላሉ። የለንደን ከተማ ነዋሪ ናቸው። በለንደን ታዲያ መጠኑ ከፍተኛ የሆነ የኢትዮጵያን ቅርስና የታሪክ ሰነዶች በግል ያሰባሰቡ ናቸው። አቶ አለባቸው ሰሞኑን በማህበራዊ መገናኛ ብዙሃንም ታይቷል። ለኢትዮጵያ ባህል ሚኒስትር ዶክተር ሂሩት የጻፉት ደብዳቤ ነው ለዚህ ውይይታችን መነሻ የሆነው። ያሰባሰቧቸውን ቅርሶች ወደ ኢትዮጵያ የሚገቡበት የሚመቻችበትን ሁኔታ ተነጋግረው ያ ሁኔታ አለመሳካቱን ተንተርሰው የጻፉት ደብዳቤ ነው የዚህ ውይይታችን መነሻ። የቅርስና የባህል ጉዳይ ነውና ፕሮግራማችን በቀጥታ ወደ እሳቸው ልሂድ። አቶ አለባቸው እስኪ ባጭሩ የዚህን ደብዳቤውን መንፈስ መነሻውን፣ እንዲሁም ስለ ቅርስና ስብስቦቸው ባጭሩ ይንገሩን።
አመሰግናለሁ አሉላ። እንዳየኸው በማህበራዊ ሚዲያዎች ይሄ ነገር ተሰራጭቶ ብዙ ሰዎችም በዚህ ሁኔታ ላይ አንዳንድ ጥያቄዎችን አቅርበውልኝ ነበረ። እነሱም በተመለከተ ደግሞ የቮይስ ኦፍ አሜሪካ ለሰጠኝ እድል አመሰግናለሁ። በእኔ በኩል ቅርሶቹ ማሰባሰብ የጀመርኩት ለ20 ዓመታቶች ነው። በ20 ዓመታት ታሪክ ውስጥ እንግዲህ በተለያየ ዓለም የተበተኑትን የኢትዮጵያን ቅርሶች ታሪኮችን የማሰባስበው ዋና ምክንያት የሆነው እነዚህ ታሪካዊ እሴቶቻችን በመሆኑ የጋራ ማንነታችንን የሚገልጹ በመሆኑ እነዚህ ለትውልዱም ለሀገራችንም ጠቃሚ ናቸው በሚል እሳቤ መሰረት በአጠቃላይ በየትኛውም ሀገር የተበተኑትን የኢትዮጵያን ቅርሶች በተለያየ ምክንያት ሰዎች ለጥቅም ሲሉ ከኢትዮጵያ እያወጡ በገበያ ላይ ስለሚያውሏቸው ይህን በተመለከተ በተለይ የኢትዮጵያ መንግስት እንዲያስብበትና እነዚህ ታሪኮቻችን እንዳይባክኑ ለማድረግ በተለያዩ ሚዲያዎችም ይህንን አቤቱታችን እያሰማን፣ መንግስት ብቻ ሳይሆን ይህን ነገር መስራት ያለበት እኛም እንደ አንድ ኩሩ ኢትዮጵያዊ ዜጎች ይህን ነገር የራሳችን ታሪክ ስለሆነ መስራት አለብን በሚል ሁኔታ ተነሳስቼ ነው እነዚህን ታሪኮች ማሰባሰብ የጀመርኩት ማለት ነው።
መልካም። አቶ አለባቸው እንደነገሩን በያገባኛል ስሜት ለበርካታ ዓመታት በተለያየ አካባቢ የተበተኑ ያሏቸውን ከኢትዮጵያ የወጡ ታሪካዊ ቅርሶች በግል ገንዘቦ በግል ጊዜዎ አሰባስበው እንዳከማቿቸው፣ ነገር ግን እነኚህ ስብስቦች ለሀገር የሚበቁበትን ሁኔታ ጥረት በማድረግ ላይ እንደሆኑ ነው የተነገረው። ያደረጓቸው ጥረቶች ምን ደረሱ? ምን ገጠሞት? ወደ ኋላ ላይ እናመጣለን። እስኪ ስለ ቅርሶቹ ምንነት እስኪ ንገሩን።
እንግዲህ ቅርሶቹ ምንድን ነው? ከአራተኛው ክፍለ ዘመን ነው የሚጀምሩት። ዓለም ገና ጨለማ ውስጥ በነበረበት ወቅት የእኛ አባቶች የስልጣኔያቸው ምንጭ የነበረው የወርቅ ገንዘብ አሰርተው በሕግ በስርዓት ይተዳደሩ እንደነበረ የሚያሳዩ የአክሱም ገንዘቦች ጀምሮ ኢትዮጵያ እስካሁን ድረስ ከአክሱም ገንዘብ ጀምሮ እስካሁን ድረስ መሰረታዊ የሆኑ የገንዘብ መለዋወጫ ገንዘቦቿ በሙሉ ሪከርድድ በሆነ ኦሪጂናል የሆኑ ዶኩሜንቶችን የያዙ ናቸው ማለት ነው። በሌላ በኩል ደግሞ ኢትዮጵያ እስካሁን ድረስ ያወጣቻቸው ሜዳሊያዎች፣ ኒሻኖች፣ እንዲሁም ደግሞ የቴምብሮች በአጠቃላይ በኢትዮጵያ ጉዳይ ላይ ያሉ ሰነዶች በርከት ባለ ሁኔታ ደግሞ በአብዛኛው ኢትዮጵያ ለዓለም ስልጣኔ ያበረከተቻቸው የነበሩት መልካም መልካም አሻራዎችን ያካተቱ የአባቶቻችን ቅርሶች፣ የአባቶቻችን ትዝታዎችን የሚያሳዩ ባህላችንን፣ ወጋችንን የሚያሳዩ የኢትዮጵያን በተለይም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ዋና መሰረት የሆነው የኢትዮጵያ የመስቀል አይነቶች፣ የአንገት መስቀሎች፣ የእጅ መስቀሎች እንዲሁም በርከት ባለ ሁኔታ ላይ ኢትዮጵያ ከፍተኛ የሆኑ አሉኝ የምትላቸው የሆኑ የራሷ መታሰቢያ የኢትዮጵያ ብቻ የሆኑ ነገሮችን ያሰባሰቡ ናቸው። በዝርዝር አሁን እነዚህን ጊዜን የአየር ጊዜን ከማቃጠሉ ውጭ ያያቸው ናቸው እና በአብዛኛው የጦር እቃዎቻችን በአድዋው ዘመቻ የተደረጉት የጋራ የኢትዮጵያዊነት ሊያሳዩ የሚችሉ ዶኩሜንቶችን፣ ከዚያም ባለፈ ደግሞ በተለያየ ሙዚየሞች ውስጥ የሚገኙትን ዋናዎቹን ማግኘት ባንችልም ቅጂዎቹን ኮፒ እያደረግን ማለት ነው ወደፊት ልጆቻችን ሊሰሯቸው በሚችሉበት ሁኔታ በማይክሮፊልም እያስቀዳን እነዚህን የመሳሰሉ ዶኩሜንቶች በጣም በብዛት ይገኛል።
መልካም። አቶ አለባቸው ለአመታት ያደረጉት ስራ ውጤት ነው። ታዲያ ለዚህ ውይይት ቀደም ብዬ በመግቢያው እንደጠቆምኩት መነሻ የሆነን በቅርቡ ለንባብ የበቃ ግልጽ ደብዳቤ ለኢትዮጵያ ባህል ቱሪዝምና ስፖርት ሚኒስትር ለክብርት ዶክተር ሂሩት ካሳው በሚል የጻፉት ከዚህ ቀደም እርሳቸው ወደ ለንደን መጥተው የእርሶንም ስብስቦች ከተመለከቱ በኋላ ወደ አገር ውስጥ የሚገቡበትና በትክክልም የሚያዙበት መንገድ እንዲመቻችሎ በጠየቁት መሰረት የፈቀዱት ነገር ለወራት ጠብቀው አለመሳካቱን፣ ነገር ግን በግላቸው ያደረጉትን ጥረት አመስግነው የጻፉትን ደብዳቤ ተመልክቻለሁ። እስኪ ይንገሩን፣ ምንድን ነው የተፈጠረው? በአሁኑ ሰዓት በምን ደረጃ ላይ ነው ያለው? ለምንስ ሁኔታዎች በታለመበት መልኩ ሊሄዱ ሳይችሉ ቀሩ?
አዎ፣ እኔ እስከማውቀው ጊዜ ድረስ እንግዲህ ዶክተር ሂሩት በተለይ በጣም በኢትዮጵያ ውስጥ ይህንን ታሪክ ወይም ይህን ቅርስ ካዩት ከአምባሳደሮቹ ባሻገር ከአሁን ካሉት አምባሳደር ፍስሀ ሻውል ጀምረው ብዙ ከፍተኛ የሆኑ ባለስልጣኖችም ሌሎችም ታላላቅ ምሁራኖችም ከነ ፕሮፌሰር ሪቻርድ ፓንክረስት ጀምረው የተመለከቱትና ይሄ ነገር ለትውልድ መተላለፍ ያለበት ነው ብለው ከእኔ ጋር የተመካከርንባቸው ከመቅደላ ቅርስ አስመላሽ ኮሚቴዎች ጋር ከእሳቸው ጋር በመሆን ማለት ነው ነፍሳቸውን ይማርና እና ዶክተር ሂሩት እዚህ ሀገር ከመጡ በኋላ ይሄን ስብስብ በማየት በሁኔታው በጣም በመርካታቸው የተነሳ እኔ በኢትዮጵያ ውስጥ ካየኋቸው አስደናቂ ነገሮች ውስጥ ይሄ በጣም አርክቶኛል ብለው የራሳቸው ልዑካን ቡድኖች ባሉበት የኢትዮጵያ ቅርስ ዋና ዳይሬክተር፣ የኢትዮጵያ ሙዚየም እንዲሁም ደግሞ የእሳቸው ልዩ አማካሪዎች የእሳቸው ልዑካን ቡድን ነው የጎበኘው እና በእያንዳንዱ ነገር ላይ ተሰብስበው ተወያይተውበት ምን እንደምፈልግና ምን እንደሆነ መንግስት ደግሞ ለዚህ ሊሰጥህ የምትፈልገው ድጋፍ ምንድን ነው? ይህን አስበህበት ውሳኔህን አስታውቀን ባሉት መሰረት ከአምባሳደሮቹ ጋር ተረጋግሬ የራሴን ውሳኔ ወደ ሀገር ውስጥ ይዤ ለመግባት ቅድመ ሁኔታዎችን እንዲያመቻቹልኝ እና ሊረዱኝ የሚችሉትን ነገር ሁሉ በደብዳቤ አስቀምጬ ገልጬላቸው ነበርና እሳቸውም ወዲያውኑ ባይሆን ከሁለት ወር በኋላ ደብዳቤ ጽፈው ልከውልኛል። በጣም የሚያበረታታ
አቶ አለባቸው ቀደም ብሎ እንደገለጹት ለባህል ቱሪዝምና ስፖርት ሚኒስትር ዶክተር ሂሩት ካሳው ከጻፉ በኋላ እርሳቸው ከሰጡት ምላሽ ባጭሩ ዋና ዋና የሚሏቸው ነጥቦች ይነግሩናል። ምን አይነት ሐሳብ ነው ያቀረቡት?
ሚኒስትሯ ያሉት በእውነት እጅግ በጣም የምትመሰገን ኩሩ ኢትዮጵያዊ ነህ፣ ላደረካቸው ነገሮች በሙሉ ኢትዮጵያ መንግስት ለአንተ ሊሰጥህ የሚችላቸውን ድጋፎች ሁሉ እንደማይነፍግና ወደፊትም እነዚህ ቅርሶች አንተ ባልከው አንተ በምትፈልገው ሁኔታ መዘጋጀት ይችላሉ። አገር ውስጥም የምትፈልግ ከሆነ ለብሔራዊ ሙዚየም ታስረክበዋለህ፣ የማትፈልግም ከሆነ የራስን ምርጫ በተመለከተ ንገረን አሉ። እኔ ደግሞ የኔ ምርጫ ሊሆን የሚችለው በሀገሪቱ ውስጥ ትልቅ የሆነ ናሽናል አርካይቭ መክፈትና አንድ ትልቅ ሙዚየም የግል ሙዚየም ማለት ነው ማዘጋጀት እንደምችልም እንደምፈልግም ነገርኳቸው። በዚህ ወቅት እሳቸው ሶስት አማራጮችን ነበር ያቀረብኩላቸው ማለት ነው። አንደኛ የኢትዮጵያ መንግስት ለጊዜው እነዚህ ቅርሶች ሊያርፉ የሚችሉበትን የመንግስት የሆነ ቤት ሊሰጠን እኛ ሙዚየም ለመገንባት እስከምንችልበት ጊዜ ድረስ ያለውን ጊዜ ተጠቅሞ እንዲረዳን፣ ሁለተኛ ወይንም ያ የማይቻል ከሆነ ደግሞ እኛ ሙዚየም ልንገነባ የምንችልበት ቦታ እንዲሰጠን፣ ያም የማይቻል ከሆነ ደግሞ ለንደን ውስጥ የኢትዮጵያ ቅርስ ማበልጸጊያ ማዕከል ተቋቁሞ በዚያ ውስጥ ቅርሶቹ በተገቢ ቦታ ጥበቃ እየተደረገላቸው በኢትዮጵያ መንግስት በኩል ማንኛውም እርዳታ እየተደረገ ለመላው ለኢትዮጵያ ወዳጆችና ለትውልደ ኢትዮጵያኖች አገልግሎት ሊሰጥ የሚችልበት አንድ ሙዚየም እንዲከፈት ጠይቂያቸው ነበር። እሳቸው ግን የመረጡት ኢትዮጵያ ውስጥ መጥተህ አስፈላጊ የሆነ ጊዜያዊ ቤት ሰጥተን እዚያ ቤት ውስጥ አንተ የምትፈልገውን ነገር እንድታዘጋጅ እናደርጋለን ብለው ቁጥር አንድን ነው የመረጡት ማለት ነው። እሳቸው በመረጡት መሰረት ተስማምቼ እኔ ቅርሶቹን ይዤ ወደ ኢትዮጵያ ለመግባትና የሙዚየም ስራውን ለመጀመር ነበረ። ከዚያ በኋላ ምንም መልስ አላገኘሁም። በየትኛውም አቅጣጫ ባለስልጣኖቹ ጋር ለመድረስ የሚያስችል አቅም አልነበረኝም እና በዚህ ሁኔታ እሳቸው እንዲያውቁት ግልጽ የሆነ ደብዳቤ ለእሳቸው እንዲደርስልኝ በማለት ያስታውቁት እንጂ በኔጌቲቭ በሆነ ወይም ደግሞ በመጥፎ መልኩ አይደለም ያንን ነገር ለእሳቸው ያቀረቡ።
እንግዳይን አቶ አለባቸው ደሳለኝን ለጊዜያቸው አመሰግናለሁ። አድማጮች፣ የኢትዮጵያ ባህልና ቱሪዝም እንዲሁም ስፖርት ሚኒስትር ዶክተር ሂሩት ካሳውን መስሪያ ቤትና ሌሎች የሚመለከታቸውን ቀደም ብሎ በተነሱት ጥያቄዎች ዙሪያ እናነጋግራለን። ለአሁኑ ግን አቶ አለባቸውን አመስግነን ወደ ማጠቃለያ እናምራ።
የኢትዮጵያን የለውጥ እርምጃዎች አጉልተው ያሳየና የወደፊት እቅዶቿን ያመላከተ ንግግር ፕሬዚደንት ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት 74ኛ ጠቅላላ ጉባኤ ላይ አድርገዋል። በነገው የደመራ በዓል ላይ ቀስቃሽ ጽሑፎችንና በሕገ መንግስቱ ከተፈቀደው ሰንደቅ ዓላማ ውጪ የተለያዩ አርማዎችን ይዞ መገኘት የተከለከለ መሆኑን የፌዴራል ፖሊስ አስታወቀ። አንዳንድ አካላት የቤተ ክርስቲያንን ጥያቄ ሽፋን በማድረግ የእምነቱ ወግና ስርዓት ከሚፈቅደው ውጪ ወደ አላስፈላጊ አቅጣጫ ለመሄድ እየተንቀሳቀሱ መሆናቸውን ደርሼበታለሁ ነው ያለው የፌዴራል ፖሊስ። በድሬዳዋ በሚገኙ የእስልምና ሃይማኖት ተከታዮች ሀሳብ አመንጭነት የደመራ በዓል የሚከበርበት የለጋሃር አደባባይ በተለያዩ የሃይማኖት ተከታዮች ጽዳት ተከናውኖለታል። የጽዳት ዘመቻው ሰሞኑን በድሬዳዋ ተከስቶ የነበረውን ግጭትና ውጥረት ለማርገብ ተምሳሌት የሆነ ነው ተብሏል። በሌላ በኩል በከተማዋ የሚገኙ የሁሉም የሃይማኖት ድርጅቶች በ15 ቀን ውስጥ የይዞታ ማረጋገጫ ካርታ እንደሚሰጣቸው በስፍራው ይፋ ተደርጓል። በተያዙ ሰዎች ላይ የሚደርሰው የሰብአዊ መብት ጥሰት ላይ የሚታዩ ክፍተቶች ሊስተካከሉ እንደሚገባ የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ። ኮሚሽነሩ አቶ ዳንኤል በቀለ ከአሜሪካ ድምጽ ጋር ባደረጉት ቆይታ በቅርቡ ምዕራብ ወለጋ አይራ ወረዳ ላይ የተፈጸመው የወጣት ገመቹ ጋሮምሳ ግድያ ጉዳይ ተጣርቶ መቅረብ እንዳለበት ነው የተናገሩት። We'll be right back.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሳ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ ሉላ ከበደና
ቆንጅት ታየነን። ፕሮግራማችንን ያቀናበረው ንጉሱ ታምሬ ነው። ተተኪው መሐንዲስ የስርጭት መሐንዲስ ለወጥ አድርገውታል። አሁን ጀስቲን ዋይት
ልክ ነው
አልተሳሳት
ነው
በዚሁ እንሰናበታለን።